ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሐምሌ 28 2009 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናመሻችሁ አድማጮች። የምሽቱ አስተናጋጆቻችሁ ቆንጂት ታዬና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተ ነን።
በኢትዮጵያ ላለፉት 10 ወራት ተጥሎ የነበረው የአስቸኳይ ጊዜ አዋጅ ተነሳ።
ያልተቋጩ መለስተኛ ስራዎች ቢኖሩም በመደበኛው ጊዜም ቢሆን ሊያጋጥሙ የሚችሉ መሆናቸውን ታሳቢ በማድረግ የአስቸኳይ ጊዜ አዋጅ ተነስቶ ቀሪ ስራዎች በመደበኛው የህግ አግባብ እንዲፈጸሙ የሚል የውሳኔ ሀሳብ ለተከበረው ምክር ቤት ቀርበዋል።
የአስቸኳይ ጊዜ አዋጅ ኮማንድ ፖስት ጽህፈት ቤት ኃላፊና የመከላከያ ሚኒስትር አቶ ሲራጅ ፈጌሳ ናቸው የሰማችኋቸው። ዝርዝሩ በአብይ ርዕስ ይቀርባል።
ቀድሞውንም የአስቸኳይ ጊዜ አዋጁ አላስፈላጊ የነበረ እነዚህ ሰልፍ ወጡ የሚባሉትን ወጣቶች ለመጉዳት ይህንን አይተህ ተቀጣ ለማለት ያወጁትና ከህግ በላይ ሆነው የተንቀሳቀሱበት እንጂ አስፈላጊም ሆኖ አልነበረም።
የሰማችኋቸው ደግሞ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ናቸው። የእሳቸው ማስተያየት በአብይ ርዕስ ዘገባ ውስጥ ተካቷል። ለሰዓቱ አርዕስተ ዜና ቆንጅት።
የአስቸኳይ ጊዜ አዋጁ መነሳት አብዩ ዜናችን ነው። ከኤርትራ ጋር ግንኙነት ፈጥሮ አሸባሪነትን መውጋት የሚያስፈልግበት ጊዜ ደርሷል ሲሉ አንድ የዩናይትድ ስቴትስ ምክር ቤት ሪፑብሊካን አባል ተናግረዋል። ሌሎችም ዜናዎች አሉ።
አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የኢትዮጵያ ፓርላማ ለበርካታ ወራት ከተካሄዱትና የብዙ መቶ ሰዎች ሕይወት ከጠፋባቸው ሕዝባዊ ተቃውሞዎች ተከትሎ በሀገሪቱ አጽንቶ ያቆየውን የአስቸኳይ ጊዜ አዋጅ አንስቷል። ፓርላማው ዛሬ አርብ ባካሄደው ልዩ ስብሰባ የአስቸኳይ ጊዜ አዋጁ ተቆጣጣሪ ኮማንድ ፖስት ኃላፊው የሀገሪቱ የመከላከያ ሚኒስትር ሲራጅ ፈጌሳ ያቀረቡትን ሪፖርት ካደመጠ በኋላ የአስቸኳይ ጊዜ አዋጁ እንዲነሳ ፈቅዷል። የመከላከያ ሚኒስትር ሲራጅ ፈጌሳ ለፓርላማው ባቀረቡት ሪፖርት በአንዳንድ የሀገሪቱ አካባቢዎች አሁንም የተወሰኑ የጸጥታ ችግሮች ቢኖሩም በአጠቃላይ ሰላምና ጸጥታ ሁኔታው ተሻሽሏል ብለዋል። የአስቸኳይ ጊዜ አዋጁ የተደነገገው የአዲስ አበባ ከተማን ለማስፋፋት በታለመው አወዛጋቢ እቅድ ላይ የተነሳው ተቃውሞ ተቀጣጥሎ ፖለቲካዊና ሰብአዊ መብት ረገጣን ወደ ተመለከቱ ጸረ መንግስት የተቃውሞ እንቅስቃሴዎች ከተስፋፋ በኋላ ነው። ከ600 የሚበልጡ ሰዎች በዚህ ወቅት ሲገደሉ ከ21000 የሚበልጡ በእስር ቤት ውለዋል። ሁከት፣ ብጥብጥ፣ ሽብርን በመፍጠር ወንጀል የተጠረጠሩ 7737 ሰዎች አሁንም በእስር ላይ እንደሚገኙና በተለያዩ ፍርድ ቤቶች ክሳቸውን እየተከታተሉ እንደሚገኙ የመከላከያ ሚኒስትሩ የኮማንድ ፖስቱ ኃላፊ ሲራጅ ፈጌሳ ገልጸዋል። በምሽቱ በአብይ ርዕስ ዝርዝሩ እናቀርባለን።
ከኤርትራ ጋር ግንኙነት ፈጥሮ አሸባሪነትን ለመዋጋት አጋርነት መፍጠር የሚያስፈልግበት ጊዜ ደርሷል ሲሉ የዩናይትድ ስቴትስ የተወካዮች ምክር ቤት ሪፐብሊካን አባል ተናግረዋል። ሳሌም ሰሎሞን ያጠናቀረችው ዘገባ አለ። አዳነች ፍሳዬ ታቀርበዋለች።
በዩናይትድ ስቴትስ ምክር ቤት የካሊፎርኒያ ክፍለ ግዛት ተወካይ ዴና ሮራባቸር ብሔራዊ መከላከያን በሚመለከት በሚፈቅደው ሕግ ላይ ለውጥ እንዲደረግ ሀሳብ አቅርበዋል። የዩናይትድ ስቴትስ መከላከያ ሚኒስቴር በአሸባሪነት ላይ በሚደረገው ትግል በቀይ ባህር ክልል ጸጥታ በመጠበቅ ተግባር በየመን ያሉትን የኢራን ውክልናዎችን እንዲሁም ሌሎች አሜሪካ በጸጥታ ደህንነት ቅድሚያ በምትሰጥባቸው ጉዳዮች ለመተባበር የዩናይትድ ስቴትስ መከላከያ ሚኒስትር ከኤርትራ አቻቸው ጋር እንዲደራደሩ የምክር ቤት አባሉ ያቀረቡት ሀሳብ ያበራታል። የቀረበው ሀሳብ ተቀባይነት አላገኘም። ሆኖም ሮራ ባቸር ጥረታቸውን እንደሚቀጥሉ ገልጸዋል።
ከኤርትራ ጋር ግንኙነት የምናደርግበት ጊዜ የደረሰ ይመስለኛል። ከሚያቀርባቸው አንዳንድ ነገሮች እኛንና ለዓለም ስርዓት በሚጠቅም ለምሳሌ ጽንፈኛ እስላማዊ አሸባሪነትን በመቃወም ተግባር መተባበር ይቻላል።
በኤርትራ ባለው የሰብአዊ መብት ረገጣና በአምባገነን አገዛዝ ምክንያት ሀገሪቱ ከዓለም የተገለለች ሆናለች። ዩናይትድ ስቴትስ በአሁኑ ወቅት ከሀገሪቱ ጋር ወታደራዊ ትብብር አታደርግም። አስመራ ውስጥ የአሜሪካ ኤምባሲ ያለ ቢሆንም አምባሳደር የለበትም። ኤርትራና ብዙዎቹ የገዢው ፓርቲ አባላት በተባበሩት መንግስታት ድርጅት ማዕቀብ ሊጣልባቸው ይችላል። ከጅቡቲ ጋር ባለው እልባት ያላገኘ ጠብና ሀገሪቱ በሶማሊያ ያሉትን እስላማዊ ሚሊሻዎችን ትረዳለች በሚል ክስ ነው ማዕቀብ ሊጣልባቸው የሚችለው።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሶማሊያ ውስጥ የአልሸባብ ታጣቂዎች ዋና ከተማዋን ሞቃዲሾን ከምዕራባዊ ክፍላተ ሀገሯ የሚያገናኝ ቁልፍ ከተማ መልሰው መያዛቸው ተሰማ። ከሞቃዲሾ 120 ኪሎ ሜትር ርቀት ላይ የምትገኝ ሊጉ የሚሏት ከተማ ነዋሪዎች ሲናገሩ በከተማይቱ ሰፍሮ የነበረው የዩጋንዳ ጦር በሙሉ ከለቀቀ በኋላ ዛሬ ማለዳ የአልሸባብ ተዋጊዎች ሰተት ብለው ሲገቡ አይተናል ብለዋል። የታችኛው ሸበሌ አገረ ገዢ ኢብራሂም አደም ናጃ ከተማዋ አልሸባብ እጅ መውደቋን ለቪኦኤ አረጋግጠዋል። የአፍሪካ ህብረት የሶማሊያ ሰላም አስከባሪ ተልእኮ አሚሶም አካል የሆኑት የዩጋንዳ ወታደሮች ከትናንት ጀምረው ወታደራዊ መሳሪያዎቻቸውንና የግል ቁሳቁሳቸውን ይዘው ሲወጡ አይተናል ብለዋል ነዋሪዎቹ። አገረ ገዢውም የአሚሶም ወታደሮች አስተዳደራችንን ሳያማክሩ መልቀቃቸው አሳዝኖናል ብለዋል። ሊጎ ከተማ የዩናይትድ ስቴትስ አማካሪዎችና አሰልጣኞች ለብዙ መቶ የሶማሊያ ምርጥ ኮማንዶ አባላት ስልጠና ከሚሰጡበት ከባሊ ዶግሌ አውሮፕላን ጣቢያ 30 ኪሎ ሜትር ብቻ ርቀት ላይ የምትገኝ ከተማ ነች። አሚሶም ስለ ወታደሮቹ ከዚች ከተማ መውጣት እስካሁን የሰጠው አስተያየት የለም። በሌላ ዜና የዩናይትድ ስቴትስ የጦር ኃይል በዚህ ሳምንት ባደረሰው የአየር ጥቃት የጽንፈኛውን የአልሸባብ ከፍተኛ አባል መግደሉን አረጋግጧል። የአልሸባብ የሞቃዲሾ ኃላፊና ከቡድኑ ቀንደኛና ደፋር ተናጋሪዎች አንዱ እንደነበረ የተነገረው አሊ ሞሐመድ ሁሴን እሱኑ ኢላማ አድርጎ በተካሄደ ጥቃት የተገደለ ብቸኛው ሰው መሆኑንና በሲቪሎች ላይ የደረሰ ጉዳት እንደሌለ ነው የዩናይትድ ስቴትስ ጦር ኃይል የአፍሪካ እዝ ያስታወቀው።
የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን የሚኒስቴር መስሪያ ቤቱን መመሪያ በአዲስ መልክ ለመቅረጽ የያዙትን እቅድ ሰራተኛ መር እቅድ ብለውታል። የቀድሞ የውጭ ጉዳይ ባለሥልጣናትና የውጭ ጉዳይ ፖሊሲ አዋቂዎች ግን የፕሬዚደንት ትራምፕ አስተዳደር ዲሞክራሲን ማስፋትና የሰብአዊ መብቶች ጥበቃ በሚሉት የዩናይትድ ስቴትስ የውጭ ፖሊሲ መመሪያዎች ላይ አጽንኦት ከመስጠት የራቀ አሰራር ለማስተዋወቅ የያዘው እቅድ ያሳሰባቸው መሆኑን እየተናገሩ ነው። የውጭ ጉዳይ ሚኒስቴር ሪፖርተራችን ሲንዲ ሴይን ያጠናቀረችው ዘገባ አለ፣ አሉላ ከበደ ያቀርበዋል።
የዩናይት ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ከስድስት ወራት በፊት የሚኒስትር መስሪያ ቤቱን የመምራት ኃላፊነት ተቀብለው መስሪያ ቤቱን በተቀላቀሉበት ወቅት ሞቅ ያለ አቀባበል ነበር የጠበቃቸው። ይሁንና የመስሪያ ቤቱን በጀት ለመቀነስ የቀረበው እቅድ አሁን ድረስ ከፍተኛ ኃላፊዎች ያልተመደቡባቸው የሥራ መደቦች መኖርና ብሎም የሚኒስትር መስሪያ ቤቱን መመሪያ ለመለወጥ የተያዘው ውጥን ቁጥሩ 36,000 የሚደርሰውን የመስሪያ ቤቱን ሠራተኛ ስጋት ላይ ጥሎታል። ቲለርሰን ግን ለእቅዳቸው ትክክለኝነት አጽንኦት በመስጠት ነው የሚከላከሉት።
And the people that I'm coming into contact with are excited about the redesign. They're excited about hopefully getting some assistance on some areas that have troubled them for a long time.
እኔ ያገኘሁና ያነጋገርኳቸው ሰዎች በሙሉ አዲሱ የለውጥ ሐሳብ ያሳደረባቸውን የመነቃቃት ስሜት ነው የሚነግሩኝ። ለረጅም ጊዜ አስቸግረዋቸው ለቆዩ አንዳንድ የሥራ ሁኔታዎች መላ የሚያግዙ ዕድሎች ይፈጥሩልናል የሚል ተስፋ አሳድረዋል። የሚኒስቴር መሥሪያ ቤቱ አብይ ተልእኮ የአሜሪካን የውጭ ፖሊሲ መምራት፣ የደህንነት ጥበቃዋ ለተረጋገጠና ለበለጸገች ዩናይትድ ስቴትስ ቀጣይነት መረጋገጥ የሚበጅ ሁኔታ መፍጠር መሆኑን መገንዘብ የጀመሩ ይመስለኛል። በሀገር ውስጥም ሆነ ከሀገር ውጭ የምናደርገው ይህንን ነው። ያ ተልእኮ አይቀየርም።
ይሁን እንጂ እየተዘዋወረ ያለውን አዲሱን የሚኒስትር መስሪያ ቤቱን ተልእኮ አስመልክቶ የሚሰሙ ዘገባዎች ግን ዲሞክራሲና ፍትህን በዓለም ዙሪያ ማስፋፋት የሚሉት የትም እንዳይጠቀሱ የሚያደርግ ነው ሲሉ ይተቻሉ። የውጭ ፖሊሲያችንን አብይ ተልእኮ ከዲሞክራሲና ፍትህ መሠረቶች ማለያየት ወይም ማፋታት አይቻልም እንደ ህብረተሰብም የማንነታችን መሰረቶች ናቸው ያሉትን በውጭ ጉዳይ ሚኒስቴር ከ40 ዓመታት በላይ ያገለገሉትን የቀድሞ አምባሳደር ሎራ ኬኔዲን ጨምሮ የቀድሞ ዩናይትድ ስቴትስ ዲፕሎማቶች ትችቶች እየሰነዘሩ ነው።
በመጨረሻም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትናንት ማታ ዌስት ቨርጂኒያ ክፍለ ሀገር ውስጥ ለተሰባሰበ ሰው ባሰሙት ንግግር የእሳቸው የምርጫ ዘመቻ ከሩሲያ ጋር ተመሳጥሯል የሚለው የፖለቲካ ተቃዋሚዎቼ በመሸነፋቸው ራሳቸውን ሊያጽናኑ የሚያወሩት የፈጠራ ወሬ ነው እንጂ ምንም ፋይዳ የለውም ሲሉ ተናገሩ። እሳቸው ይህንን የትናንት ማታውን የአልበገሬነት ንግግር ከማድረጋቸው አስቀድሞ የዋል ስትሪት ጆርናል ጋዜጣ ባወጣው ዘገባ የሩሲያን በምርጫው ጣልቃ ገብታለች መባል ጉዳይ በተመለከተ ምርመራ የያዙት ልዩ አቃቢ ሕግ ሮበርት ሞለር ክስ ሰሚ ሸንጎ ግራንድ ጁሪ መሰየማቸውንና ይህም በጉዳዩ ዙሪያ የያዙትን ምርመራ በከፍተኛ ደረጃ እያጠናከሩ መሆኑን እንደሚያሳይ ገልጾ ዘግቧል። አድማጮች፣ ዜናው በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ሐምሌ 28 2009 ዓመተ ምህረት ምሽት ፕሮግራም ነው።
ንቅዘትና ሙስና እንዲሁም የግብር አሰባሰብ ጉዳይ የሰሞኑ የኢትዮጵያ የውዝግብ መስክ ለጥያቄው መልስ ለምሽቱ የያዛቸው ርዕሶች ናቸው።
ጠያቂ፣
ከዚህ ግባ የማይባል ገንዘብ መዝብረዋል የተባሉ ግለሰቦች ለእስር ሲዳረጉ ኢፈርትና ኃላፊዎቹ ተጠያቂ የሚሆኑት መቼ ይሆን? አመሰግናለሁ።
መልስ፣
በሙስና ለምሳሌ ቅድም የተጠራው ድርጅት ኤፈርት የሚባለው በሙስና የዘፈቀ ነው የሚባለው ወይም ደግሞ የተጨዋለቀ ነው የሚባለው የኢትዮጵያ ምድር ውስጥ ስራውን ከጀመረ ጊዜ ጀምሮ የሚነገር ነው። ስለዚህ ለብዙ ሰዎች ይሄ ችግር አለ፣ ቢኖርም ባይኖርም አለ። በፈረንጆች አነጋገር ፐርሰፕሽን አለ። እንግዲህ ያንን የመመለስ ግዴታ የመንግስት ይመስለኛል።
የፓን አፍሪካን ንግድ ምክር ቤት ዋና ዳይሬክተርና የኢኒሽቲቭ አፍሪካ መስራች አቶ ክቡር ገና ናቸው የሰማችኋቸው። በለጥያቄው መልስ ዝግጅት በሁለተኛው አጋማሽ ይመለሳሉ። አብረውን ይቆዩ።
አሁን የዕለቱ አበይት ዜናዎች ወደሚተነተኑበት ክፍለ ጊዜ ይሆናል የምንሸጋገረው። በቅድሚያ የዕለቱ አብይ ርዕስ፣
ላለፉት 10 ወራት ተጥሎ የቆየው የአስቸኳይ ጊዜ አዋጅ መነሳቱን የኢትዮጵያ መንግሥት አስታውቋል። ለአዋጁ ምክንያት የነበሩ ሁኔታዎች በከፍተኛ ደረጃ እንዲቀንሱ ተደርገዋል ብሏል የአስቸኳይ ጊዜ አዋጁ ኮማንድ ፖስት ሴክሬታሪያትና የመከላከያ ሚኒስትር ሴክሬታሪያት ኃላፊና የመከላከያ ሚኒስትር ሲራጅ ፈጌሳ። ሁከት፣ ብጥብጥና ሽብር በመፍጠር ወንጀል የተጠረጠሩ 7737 ሰዎች ግን አሁንም እስር ላይ እንደሚገኙና ጉዳያቸውን በተለያዩ ፍርድ ቤቶች እየተከታተሉ እንደሚገኙ ገልጸዋል ሚኒስትሩ። ግዙፉ የተቃዋሚ ድርጅቶች ስብስብ የሆነው የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ መሪ ፕሮፌሰር በየነ ጴጥሮስ ግን አዋጁ ቀድሞም ቢሆን መታወጅ አልነበረበትም ብለዋል። የፍርሃትና የተጽዕኖ ድባብ በሀገሪቱ ያሰፈነ ነበር ሲሉም የአስቸኳይ ጊዜ ሁኔታውን ገልጸውታል ፕሮፌሰር በየነ። እስክንድር ፍሬው ከአዲስ አበባ ተጨማሪ ይዟል።
ከመስከረም 28 እስከ ዛሬ ሐምሌ 28 2009 ተጥሎ የቆየው የአስቸኳይ ጊዜ አዋጅ መነሳቱ የተገለጸው ጠዋት በተወካዮች ምክር ቤት በተካሄደ ስብሰባ ነው። አዋጁ እንዲነሳ የሚጠይቀውን የውሳኔ ሐሳብ ያቀረቡት የአስቸኳይ ጊዜ አዋጅ ኮማንድ ፖስት ጽህፈት ቤት ኃላፊና የመከላከያ ሚኒስትር ሲራጅ ፈጌሳ የጸጥታ ሁኔታዎች መሻሻላቸውን አብራርተዋል።
አጠቃላይ በሪፖርቱ የቀረቡ መነሻዎችን ምክንያት በማድረግ ኮማንድ ፖስቱ ይዟቸው የነበሩ ስራዎችን በየአካባቢው ላሉ የጸጥታና የሚመለከታቸው አካላት ደረጃ በደረጃ እያስረከበ የቅርብ ድጋፍ እያደረገ ቆይቷል። አጠቃላይ ሁኔታውን በመገምገም በየቦታው እያጋጠሙ ያሉ ጥቃቅን ክስተቶች፣ ያልተቋጩ መለስተኛ ስራዎች ቢኖሩም እነዚህን ስራዎች በመደበኛ በመደበኛው ጊዜም ቢሆን ሊያጋጥሙ የሚችሉ መሆናቸውን ታሳቢ በማድረግ በየደረጃው ካሉ የጸጥታና የመስተዳደር አካላት አቅም በላይ ሊሆኑ እንደማይችሉ ድምዳሜ በመውሰድ የአስቸኳይ ጊዜ አዋጅ ተነስቶ ቀሪ ስራዎች በመደበኛው የህግ አግባብ እንዲፈጸሙ የሚል የውሳኔ ሀሳብ ለተከበረው ምክር ቤት ቀርቧል።
በኢትዮጵያ የአስቸኳይ ጊዜ አዋጅ የታወጀው በኦሮሚያና በአማራ ክልል የተካሄዱ የተቃውሞ እንቅስቃሴዎችን ተከትሎ ነው። በእነዚህ እንቅስቃሴዎች ወቅት በርካታ ሰዎች ተገለዋል፣ የንብረት ውድመትም ደርሷል። ተቃዋሚዎችና አንዳንድ የሰብአዊ መብት ድርጅቶች መንግስትን ተጠያቂ ያደርጋሉ። ይህንን የማይቀበለው የኢትዮጵያ መንግስት ተጠያቂ የሚያደርገው የውስጥና የውጭ ጸረ ሰላም ኃይሎች በማለት የሚገልጻቸውን ወገኖች ነው። አዋጁ እንዲነሳ የሚጠይቀውን የውሳኔ ሀሳብ ለህዝብ ተወካዮች ምክር ቤት ያቀረቡት ሚኒስትሩ ሲራጅ ፈጌሳ ይህንኑ የመንግስት አቋም ነው ያንጸባረቁት። ከህዝብ ይነሱ የነበሩ ትክክለኛና ወቅታዊ የመልካም አስተዳደር ጥያቄዎች እንደነበሩ ሚኒስትሩ ጠቅሰዋል። የውስጥና የውጭ ጸረ ልማትና ጸረ ሰላም ኃይሎች ግን ጥያቄዎቹ የተነሱበትን ዓላማ በማሳት ወደ ነውጥና ብጥብጥ እንዲቀየሩ አድርገዋል ሲሉም ነው የውሳኔ ሀሳብ ንባባቸውን የቀጠሉት። የውስጥ ጸረ ሰላምና የሽብር ኃይሎች በየአካባቢው የታጠቁ ኃይሎችን በማደራጀት ጭምር ተንቀሳቅሰዋል በማለትም አክለዋል። ስምሪት ከሚሰጧቸው የውጭ ኃይሎች ጋር ግንባር በመፍጠር አገር ለማተራመስና ህገ መንግስታዊ ስርዓቱን ለመናድ የሚችሉትን ሁሉ አድርገዋል ሲሉም ጠቅሰዋል። አስቸኳይ ጊዜ አዋጁ የታወጀውም የተደራጀና የተቀናጀ የሆነውን የብጥብጥ ተግባር በመደበኛው የህግ አግባብ ብቻ መቆጣጠር እንደማይቻል በመገምገሙ እንደሆነ ገልጸዋል። አዋጁም የታሰበውን ውጤት አምጥቷል ብለዋል።
ከላይ ባጭሩ በቀረበው ሪፖርት መረዳት እንደሚቻለው የአስቸኳይ ጊዜ አዋጅ ኮማንድ ፖስት አዋጁ ከታወጀበት ጊዜ አንስቶ በሀገሪቱ ተከስቶ የነበረውን አለመረጋጋት በማስቆም የሀገራችን ሰላም ወደ ነበረበት ለመለስ ባለፉት 10 ወራት ከመላው የሀገራችን ህዝቦችና በየደረጃው ካሉ የመስተዳደር አካላት ጋር በመሆን በተሰራው ስራ በሀገራችን ተፈጥሮ የነበረውን ሁኔታ መቀልበስ ተችሏል። አስቸኳይ ጊዜ አዋጅ እንዲታወጅ መነሻ የነበሩ ሁኔታዎች በከፍተኛ ደረጃ እንዲቀንሱ ተደርገዋል።
በጊዜው ተፈጥሮ ከነበረው ሁኔታ ጋር በተያያዘ አሁንም ድረስ በእስር ላይ የሚገኙ ሰዎች መኖራቸውንም ሚኒስትሩ ጠቅሰዋል። ወሳኝ የሚባለው የብጥብጥ ኃይል በቁጥጥር ስር ውሏል ሲሉ ነው ሚኒስትሩ ለፓርላማ አባላት በሰጡት ማብራሪያ የገለጹት።
ወሳኝ ኃይል ለሚባለው ይሄ የብጥብጥና የውከት ወሳኝ ኃይል ለሚባለው ደግሞ በየአካባቢው በቁጥጥር ስር ውሏል። ወሳኝ ኃይሉ በቁጥጥር ስር የዋለ በመሆኑም ደግሞ የተቀሩት የተንጠባጠቡ በተናጠል የሚንቀሳቀሱ በመሆናቸው አካባቢ ካለው የጸጥታ ኃይልና የህዝብ በላይ ሊሆኑ የማይችሉ በመሆናቸው በቀላሉ በቁጥጥር ውስጥ ሊውሉ ይችላሉ የሚል ነው ያለን።
ከኦሮሚያ፣ ከአማራ፣ ከደቡብና ከአዲስ አበባ ከተያዙትና የተሃድሶ ስልጠና ወስደው ከተለቀቁት 21,109 ተጠርጣሪዎች በተጨማሪ አሁንም በእስር ላይ የሚገኙና ፍርድ ቤት እየቀረቡ ያሉ መኖራቸውንም ሚኒስትሩ አብራርተዋል።
ሀገሪቱ በተለያዩ አካባቢዎች ተፈጥሮ በነበረው ሁከት ብጥብጥና ሽብር በመፍጠር ወንጀል ተጠርጥረው ወንጀል ስለመፈጸማቸው በሰውና በሰነድ ማስረጃ ተረጋግጦባቸው በፍርድ ቤት ክርክር ላይ የሚገኙ ተጠርጣሪዎች በተመለከተም በኦሮሚያ ክልል 4136፣ በአማራ ክልል 1888፣ በደቡብ ክልል 1166 እና በአዲስ አበባ 547 በድምሩ 7737 ተጠርጣሪዎች በተለያየ ደረጃ ባሉ ፍርድ ቤቶች ክሳቸውን እየተከታተሉ ይገኛሉ።
የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ አዋጁ እንዲነሳ በሚኒስትሩ የቀረበውን የውሳኔ ሀሳብ እንደሚደግፍ አስታውቋል። የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ አባዱላ ገመዳ አዋጁ መነሳቱን የገለጹትም የምክር ቤቱ አባላት ድምጽ መስጠት ሳያስፈልጋቸው ነው።
ክቡር አቶ ሲራጅ ፈጌሳን ለሰጡት ማብራሪያ፣ እንደዚሁም መርማሪ ቦርዱ ለሰጠው አስተያየት አመሰግናለሁ። ምክር ቤቱ ማራዘም ሲሆን በ2/3 ድምጽ መደገፍ ይኖርበታል። ማቋረጥ ሲሆን ግን ድምጽ ሳይሰጥ ከዛሬ ጀምሮ እንደተቋረጠና የመርማሪ ቦርዱም ስራ እዚህ ላይ እንዳበቃ ገልጸን ክቡር አቶ ሲራጅ ፈጌሳን እናመሰግናለን።
የአስቸኳይ ጊዜ አዋጅ መጣሉንና መራዘሙንም እንደማይደግፉ ሲገልጹ የቆዩት አንዳንድ የተቃዋሚ ፓርቲ መሪዎች አሁንም ያንን አቋማቸውን አንጸባርቀዋል። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሊቀመንበርና የመድረክ ምክትል ሊቀመንበር ፕሮፌሰር በየነ ጴጥሮስ ከነዚህ አንዱ ናቸው።
ቀድሞውንም የአስቸኳይ ጊዜ አዋጁ አላስፈላጊ የነበረ እነዚህ ሰልፍ ወጡ የሚባሉትን ወጣቶች ለመጉዳት ይህንን አይተ ተቀጣ ለማለት ያወጁትና ከህግ በላይ ሆነው የተንቀሳቀሱበት እንጂ አስፈላጊም ሆኖ አልነበረም። ይህንን ያህል መራዘሙም ዝሮኑ ስንቃወመው የኖርን ጉዳይ ነው እና መነሳቱ ተገቢ ነው እላለሁ።
አዋጁ የፖለቲካ እንቅስቃሴ ማካሄድን አረጋች አድርጎ መቆየቱንም ነው ፕሮፌሰር በየነ የሚናገሩት።
በመታወጁ ምክንያት በታች በወረዳና በቀበሌ በዞን ደረጃ ከፍተኛ ጥቃት አባሎቻችን ላይ ደርሷል። ምክንያቱም እያንዳንዷ ንቅናቄ ይሄማ አስቸኳይ ጊዜ አዋጁን መጣስ ነው እየተባለ ጽፈት ቤት ከፍቶ እንዳይንቀሳቀሱ ባንዲራ የተከሉትን አውርደው ጽፈት ቤቱን እስከ መዝጋት ድረስ ለምንድን ነው እዚህ የተገናኛችሁት? ሶስት አራት ሆኖ እንኳን ለመምከር ስጋት ውስጥ ተከተተበትና በተለየ የአዋጁ ምንነት ወር ፋይዳው መተገባበሩ ውስጥ ስትረጎም ወደ ታች ሲሄድ ደግሞ በጣም የራሱን ልዩ ገጽታ እኮ ይይዛል። በዛ አይነት ትልቅ ችግር ላይ ጥሎ ነበር እና አባሎቻችን ተጠቅቷል። በዚህ አንዱ ነው ለማጥቃት ሲፈለግ ይሄማ አስቸኳይ ጊዜ አዋጁን እየጣስክ ነው ማለት ብቻ በቂ እኮ ነው። ምክንያቱም ይሄ ከህግ በላይ የሆነ ኮማንድ ፖስት ነው ምንድን ነው የሚባለው ያንን ስለሚያውቁት ማለት ነው። ህዝቡን ያሸማቀቀ ነጻነቱን ዘና ብሎ በተፈጥሯዊ መብቱ እንዳይጠቀምበት ትልቅ የተጽዕኖ ድባብ በአገሪቷ ላይ ያሳረፈ ነው እና የሰው ልጅ ደግሞ በዚህ አይነት በፍርሃት የትኛውን ህግ ነው እየጣስካለት ይሄ አስቸኳይ ጊዜ አዋጅ የተሰጠ ቢሆን እንደ የተባለ በስጋት ውስጥ ነው ህዝቡ የኖረው።
እናም አዋጁ መነሳቱን የደገፉት የተቃዋሚ መሪ ቀድሞውንም ግን አስፈላጊ አልነበረም ባይ ናቸው። የህዝብን ጥያቄ በመመለስ ሁኔታውን ማረጋጋትና ሰላማዊ ኑሮ ማስቀጠል ይቻል ነበር ሲሉ ነው የገለጹት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
በአቶ በቀለ ገርባ የዋስትና ጥያቄ ላይ ጉዳዩን የሚያየው ፍርድ ቤት ዛሬም ውሳኔ እንዳልሰጠ አስታውቋል። ለሶስተኛ ጊዜ ቀጠሮ ይዟል። የተከሳሽ ጠበቃ በበኩላቸው በሕጉ መሰረት በ48 ሰዓት ጊዜ ሊወሰን የሚገባ ጉዳይ ለሳምንታት መቆየቱን ተቃውመዋል። መለስካቸው አመሃ ዝርዝሩን ይዟል።
የኦሮሞ ፌዴራላዊ ኮንግሬስ ኦፌኮ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ አሁን የተከሰሱበትን ጉዳይ በዋስ ሆነው በውጭ እንዲከታተሉ በጠበቆቻቸው አማካኝነት የቀረበው ጥያቄ ዛሬም ለሶስተኛ ጊዜ በቀጠሮ ተላለፈ። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት እንዳስታወቀው የመዘግየቱ ምክንያት በዳኛ አለመሟላት ነው። በተለይም ዛሬ ተተክተው የተሰየሙት ዳኛ ለጥያቄው አዲስ መሆናቸውን እንደ ምክንያት አቅርበዋል። ከአቶ በቀለ ገርባ ጠበቆች አንዱ አቶ አብዱል ጀባር ሁሴን በበኩላቸው ይህ ጥያቄ ሕገ መንግሥታዊ የሆነውን የዋስትና መብት መሠረት ያደረገና የወንጀለኛ መቅጫ ሥነ ሥርዓት ሕጉን የተከተለ ጥያቄ መሆኑን አስታውሰው ለፍርድ ቤቱ አቤቱታቸውን አሰምተው ነበረ። ጉዳዩን ለአድማጭ እንዲያብራሩ ጠይቄያቸዋለሁ።
ዋስትና ደግሞ እንደውም እጅግ በጣም ሕጉ ያጠበዋል። አሁን ለምሳሌ የወንጀለኛ መቅጫ ሥነ ሥርዓት ሕግ አንቀጽ 68 ስር ማመልከቻ ከቀረበ ወይ አቃቤ ሕግ መልስ ከሰጠበት በኋላ በ48 ሰዓት ጊዜ ውስጥ ነው መልስ መስጠት ያለበት፣ ፍርድ ቤቱ ውሳኔ መስጠት የነበረበት። አቃቤ ሕግ አሁን መልስ ከሰጠው በኋላ ራሱ ረጅም ቀጠሮ ነበር የተሰጠው፣ 7 ቀን የተሰጠው። ከዚያም በኋላ ሌላ ቀጠሮ ተደግሞ ተሰጠ። አሁንም እንግዲህ ለሶስተኛ ጊዜ ነው ለማክሰኞ የተቀጠረውና ይሄ አሁን የፍርድ ቤቱ የወሰደው አቋም ትንሽ ከሕጉ ጋር የማይሄድ ነው። የህገ መንግስታዊ መብትን የሚያጣብ ህጉ ጋር የሚጋጭ ነው። ያው ረጅም ጊዜ እየወሰደ ነው። ይህንኑ ለፍርድ ቤት የሚያቀርብ ነው።
ከትናንት በስቲያ ይኸው ፍርድ ቤት በዋለው ችሎት ለአቶ በቀለ ገርባ የዋስትና ጥያቄ አንድ ውሳኔ ለመስጠት ለዛሬ ቀጥሮ የነበረ ቢሆንም ችሎት ላይ መዝገቡ እንዳልቀረበ ለማስተዋል ተችሏል። ጉዳዩ እንዲንቀሳቀስ ያደረጉት ጠበቃው አቶ አብዱል ጀባር ሁሴን ናቸው። መዝገቡ እስከ ዛሬ በተቀጠረባቸው ቀናት ሁሉ አቶ በቀለ ገርባ አልቀረቡም ነበር። ይህንንም አቶ አብዱል ጀባር ለችሎቱ አስታውሰዋል። ለምን እንዳልቀረቡም እንደ ጠበቃቸው ያውቁ እንደሆነ ጥያቄ ሰንዝሬላቸዋለሁ።
አዎ፣ ከመጀመሪያም ጀምሮ እኛ አቶ በቀለ ወይ ፍርድ ቤቱ ነው ትእዛዝ ያልሰጠው ወይ ማረሚያ ቤቱ ነው ያስቀረው የሚል ነገር ነበረ። አቶ በቀለን ትናንትና ማረሚያ ቤት ሄደን አናግረ ነው ነበር፣ ምንም እንዳልሰሙ ግን ብቻ በቤተሰብ በኩል ጠበቆቹ የተከታተሉ እንደሆነ እንደሚነገራቸው ነው የነገሩን። አሀ እንግዲህ ወይ ትእዛዙን ያልደረሰው ወይ ደግሞ ማረሚያ ቤቱ ነው ይሄን ነገር የወሰደው። ትእዛዙ ደርሶ ፍርድ ቤት በችሎት እንጠይቃለን ብለን ጠየቅን። እናንተም እንደሰማችሁት ፍርድ ቤትም አጥጋቢ ነገር አልሰጠም።
በመጨረሻም ፍርድ ቤቱ በዚህ ጉዳይ ላይ ውሳኔውን ለማሰማት ለነሐሴ 2 ቀን 2009 ዓ.ም ቀጠሮ ሰጥቶ ማረሚያ ቤቱም አቶ በቀለ ገርባን እንዲያቀርብ ትእዛዝ ሰጥቷል። አቶ በቀለ ገርባ ቀደም ሲል 4 የኦፌኮ ከፍተኛ አመራር አባላትን ጨምሮ ከ22 ሰዎች ጋር አቃቢ ሕግ በሽብር ወንጀል ክስ መስርቶባቸው ነበረ። ይኸው ፍርድ ቤት ቀደም ሲል በሰጠው ብይን መሠረት አቶ በቀለ በመደበኛ ወንጀለኛ መቅጫ ሕግ ድንጋጌ ስር እንዲከላከሉ መወሰኑ አይዘነጋም። በሌላ በኩል ደግሞ የፌዴራሉ መጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ሶስተኛ ወንጀል ችሎት በአቃቤ ሕግና በቀድሞው የአንድነት ለዲሞክራሲና ለፍትህ ፓርቲ አመራር አባል አቶ ዳንኤል ሽበሺ እንዲሁም በጋዜጠኛ ኤልያስ ገብሩ መካከል ባለው ክርክር ውሳኔ ለመስጠት ጥቅምት 29 ቀን 2010 ዓ.ም ተለዋጭ ቀጠሮ ይዟል። አቃቤ ሕግ ሁለቱን ሰዎች አስቸኳይ ጊዜ አዋጁንና አዋጁን ለማስፈጸም የወጣውን መመሪያ ጥሳችኋል የሚል ክስ አቅርቦባቸዋል። ፍርድ ቤቱ በግራ ቀኝ የቀረቡ ማስረጃዎችን መርምሮ ዛሬ ውሳኔውን ለማሰማት ቀጠሮ ይዞ የነበረ ቢሆንም እንዳልደረሰለት ገልጿል። ሁለቱም ተከሳሾች በዋስ እንዲፈቱ የበላይ ፍርድ ቤት ትዕዛዝ ሰጥቶ አቶ ኤልያስ ገብሩ የተፈታ ቢሆንም አቶ ዳንኤል ሽበሽን በተመለከተ ግን ማረሚያ ቤቱ በሌላ ችሎት አለመፈለጉን አረጋግጦ እንደሚፈታው ማስታወቁን የተከሳሽ ጠበቃ አቶ ሽብሮ በለጠ ለቪኦኤ ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። ተከታዩ ዘገባ ወደ ኪጋሊ ሩዋንዳ ይወስደናል። ሩዋንዳውያን ዛሬ ፕሬዚደንት ለመምረጥ ድምፅ ሲሰጡ ውለዋል። በዚህ ምርጫ የወቅቱ ፕሬዚደንት ፖል ካጋሜ ለሶስተኛ የሥራ ዘመን እንደገና ይመረጣሉ ተብሎ በስፋት ይጠበቃል ወይም ተገምቷል። ዋና ከተማይቱ ኪጋሊ የሚገኘው ሪፖርተራችን ዛክ ባርዶፍ በድምፅ መስጫ ጣቢያዎቹ ተገኝቶ ከአንደኛው ያጠናቀረውን ዘገባ ሰሎሞን ክፍሌ ያቀርበዋል።
ከኪጋሊ ከተማ አንድ ሰዓት ወጣ ብሎ በሚገኝ ትምህርት ቤት ውስጥ የተቋቋመው የድምፅ መስጫ ጣቢያ ሲከፈት መራጮች እንዴት በተገቢው መንገድ ካርዶቻቸውን እንደሚጠቀሙ አንድ ባለሥልጣን ሲያስረዱ ነው የሰማ ነው። ድምፅ ሰጪው ሕዝብ ቀስ በቀስ ወደ ትምህርት ቤቱ ቅጽር ግቢ ከገባ በኋላ ሂደቱን በሰላም አጠናቆ ተመልሷል። በኬንያ ሩዋንዳ ቋንቋ ስለ ድምፅ አሰጣጡ ሂደት የተናገሩት መራጭ እንዲህ ብለዋል።
ጁና ኮንጅራሆ ንጉሰ ሴርጆ ቱመጀ ኩጀራሆ
ጆዜፍ ዞሮንዴራ ያሉት በዚህ የድምፅ መስጫ ጣቢያ ጥሩ አሰራር አለ። የሰርግ በዓል ነው የሚመስለው። በደንብ የተደራጀ አሰራር ነው ያሉት። የምስራቅ አፍሪካ ማኅበረሰብ በዘንድሮ የሩዋንዳ ፕሬዝደንታዊ ምርጫ ወቅት ዓለም አቀፍ ታዛቢዎችን መድቧል። የአውሮፓ ኅብረት ግን ታዛቢዎችን ላለመላክ ነው የወሰነው። የሀገር ውስጥ የምርጫ ታዛቢዎች የድምፅ መስጫ ጣቢያዎች በሙሉ ከመዘጋታቸው በፊት ያገኟቸውን ውጤቶች መግለጽ አይችሉም። ዛሬ በሀገሪቱ ሰዓት አቆጣጠር ልክ እኩለ ቀን ላይ ግን የሀገር ውስጥ ታዛቢዎች ተወካዮች ተልኮ ለቪኦኤ በሰጡት መግለጫ ምንም አይነት ይህ ነው የሚባል ችግር እንዳልገጠማቸውና የድምፅ መስጠት ሂደቱ በሰላም እየተካሄደ መሆኑን አስረድተዋል። በዛሬው ፕሬዝደንታዊ ምርጫ የወቅቱ መሪ ፖል ካጋሜ ለሶስተኛ ዙር የሥራ ዘመን ለመወዳደር ሲቀርቡ ሁለት እጩዎች ብቻ ናቸው የሚቀናቀኗቸው። ጆዜፍ ዞረንዴራ አሁንም በኬንያ ሩዋንዳ ቋንቋ ድምፅ የሰጠሁት ለወቅቱ ፕሬዝደንት ነው ይላሉ። ጥሩ መሪ እንፈልጋለን ነው ያሉት። ዛሬ በሀገራችን የሚያስፈልገን የሀገሪቱን አንድነት ማስጠበቅ የሚችል ሕዝቡም ለሚቀጥሉት 7 ዓመታት ሀገሪቱን ለማበልጸግ በያዘው ጥረት እንዲቀጥል ማድረግ የሚችል ጥሩ መሪ ትፈልጋለች ብለዋል ዛሬ ለካጋሜ ድምፅ የሰጡት መራጭ ዞሮንዴራ። በሩዋንዳ በዘንድሮው ምርጫ በሕግ እንዲመዘገቡ ከተፈቀደላቸው 11 ፓርቲዎች 9ኙ ድጋፋቸውን ለፖል ካጋሜ ሰጥተዋል። ሁለቱ የቀሩ ተቃዋሚዎቻቸው የግሪን ፓርቲው እጩ ተወዳዳሪ ፍራንክ ሀቢኔዛና በግላቸው የቀረቡት ፊሊፔ ፒየማና ናቸው። ሌሎች 4 በፕሬዝደንታዊ ምርጫ ለመሳተፍ ያቀዱም ነበሩ። ማመልከቻዎቻቸውን የምርጫ ኮሚሽኑ ውድቅ አድርጎባቸዋል። ሀገሪቱ ውስጥ ባለሥልጣናት የፖለቲካ ተቃውሞን በማስፈራራትና በማፈን ለመጨፍለቅ ሰርተዋል ሲሉ የሰብአዊ መብት ተከርካሪ ቡድኖች ያቀረቡትን ክስ የሩዋንዳ መንግሥትና ገዢው ፓርቲ ውድቅ አድርገዋል። ከኪጋሊ ከተማ አቅራቢያ እምባንዳዚ በሚገኝ ድምፅ መስጫ ጣቢያ የተገኙት ቻርልስ ዳማጌ የመረጥኩት የግሪን ፓርቲውን እጩ ፍራንክ አቢኔዛን ነው ሲሉ ምክንያቱን ጭምር ያስረዳሉ።
ይህን ፓርቲ የመረጥኩት መምሪያው ወይም የፖሊሲ አማራጩ ጥሩ ስለሆነ ነው። በአቢኔዛ የቀረበው መግለጫ ለእኔ ተስማሚ ነው። ለምሳሌም በሀብታምና ድሃ መካከል ያለውን ሰፊ ልዩነት በማጥበብ አገሪቱን ለማበልጸግ የመፈለጋቸው እውነታ እኔን ከሳቡኝ የፓርቲው መምሪያዎች ውስጥ አንዱ ነው።
ፖል ካጋሜ በሩዋንዳ ላለፉት 17 ዓመታት በስልጣን ላይ ቆይተዋል። እንደ አውሮፓውያን ዘመን አቆጣጠር ከ1994ቱ ፍጅት በኋላ ሀገሪቱን በማረጋጋት በስፋት ይመሰገናሉ። በ2015 የተካሄደው ሕገ መንግሥታዊ ሬፈረንደም 98% መራጮች ካጋሜን እስከ 2034 ዓ.ም ድረስ በሥልጣን መቆየት እንዲያስችላቸው ማድረጉ አይዘነጋም።
አድማጮች፣ የአርብ ምሽት ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። አሁን ወደ ሁለተኛው አጋማሽ ተሸጋግረናል። ለጥያቄው መልስ
በንቅዘትና ሙስና እንዲሁም በግብር አሰባሰብ ጉዳይ ላይ ሰሞኑን ኢትዮጵያ ውስጥ በመንግሥትና በግብር ከፋዮች መካከል በተፈጠረው አለመግባባት ላይ ያተኩራል። የፕሮግራሙ አዘጋጅና አቅራቢ ትዝታ ብላቸው ለአድማጮች ጥያቄ መልስ የሚሰጡ እንግዳዋን በማስተዋወቅ ትጀምራለች።
አመሰግናለሁ ሰለሞንና ቆንጂት። መልስ የሚሰጡን እንግዳ ሰሞኑን ስናስተዋውቅ እንደቆየነው አቶ ክቡር ገና ናቸው። አቶ ክቡር ገና ከኡቁ የኒውዮርክ ዩኒቨርሲቲ በማስትሬት ዲግሪ ከተመረቁ በኋላ በብዙ የተባበሩት መንግስታት ድርጅትና ዓለም አቀፍ የንግድ ተቋማት ውስጥ በባለሙያነት ያገለገሉ ናቸው። በአንድ ወቅት የኢትዮጵያና የአዲስ አበባ ንግድ ምክር ቤት ፕሬዝደንት ነበሩ። አሁን የኢኒሼቲቭ አፍሪካ መስራችና የፓን አፍሪካ የንግድ ምክር ቤት ዋና ዳይሬክተር ናቸው። አቶ ክቡር ገናንና ጥያቄዎቻቸውን ላደረሱን አድማጮች ከወዲሁ ምስጋናዬን አቀርባለሁ። ወደ ዝግጅቱ እናልፋለን። በጣም ነው ማመሰግነው ስለተብብሮ። እንደገና እንግዲህ በርካታ ጥያቄዎች ናቸው የመጡልን በእነዚህ ሁለት ርዕሶች ዙሪያ፣ ንቅዘት እንዲሁም ኢትዮጵያ ውስጥ የግብር አሰባሰብ በሚለው ሰፋ አርጎ እርሶም በተለይ ስለ ግብር አሰባሰብ ሊያስረዱን ያስችሎታል የሚለውን ጥያቄ ላቀርብ። አቶ ተስፋዬ ሰይፉ ይባላሉ። በኢሜይል ነው ጥያቄውን የላኩልን። ጥያቄያቸው የኢትዮጵያን የግብር አሰባሰብ ስርዓት ባላውቅም የነጋዴውን ወጪ ከግንዛቤ ሳያስገቡ ገቢውን ብቻ በመገመት ኢትዮጵያ ውስጥ እንደሚሰራ ተረድቻለሁ። የቀረጥ አሰባሰብ ስርዓት በአጠቃላይ ውስብስብ መሆኑን እረዳለሁ። ሆኖም የኢትዮጵያው የቀረጥ አሰባሰብ የአንድን ግለሰብ ወጪ ከግንዛቤ የማያስገባው ለምንድን ነው ይላሉ አቶ ተስፋዬ ሰይፉ።
እንግዲህ በትክክል የታክስ አሰባሰቡ ወይም ማተማመኑ ስርዓት አላውቀውም፣ ግን ስርዓት አለው ብዬ ደግሞ አምናለሁ። ያ ስርዓት እንደ ማንኛውም ስርዓት የመጀመሪያ ጊዜ አይደለም። እንግዲህ ታክስ ሲሰበሰብ በኢትዮጵያ ባለፉት እንግዲህ 50-70 ዓመት ሊሆን ይችላል። እንግዲህ ታክስ መሰብሰብ ከተጀመረ በተለይ የንግድ ህብረተሰቡ እያደገ በመጣ ቁጥር፣ እንደዚሁም ደግሞ የመንግስትም ኃላፊነት እንደዚህ እየጨመረ በመጣ ቁጥር የታክሱ አስፈላጊነት በየወቅቱ እየታየ የተለያየ ዘዴም እንበል አሰራርም እንበል እየተፈለገ ነው የመጣው። ስለዚህ በእኔ አስተያየት አንዱን ጎን ብቻ ተመልክቶ የሚሰራ አይመስለኝም። በእርግጥ ሲመን ተመናውና በትክክል የማይተመን ማለት ስራ ሊኖር ይችላል፣ ወይም የንግድ ስራ ሊኖር ይችላል። በትክክልም ደግሞ ተተምኖ የሚሰራ ሊኖር ይችላል። በሌላ በኩል ደግሞ ትልቁም ሙስና የሚካሄደውም እዚሁ ላይ ነው። ታክስ ላለመክፈል ሲባል የሚደረጉ ደግሞ እንቅስቃሴዎች አሉ፣ ወይም ደግሞ የታክሱ ክፍያው ዝቅ እንዲል የሚደረግ ሁኔታ አለ። እንግዲህ እነዚህ በሙሉ መታየት መቻል አለባቸው። ግን እኔ በአጠቃላይ ለማለት የምደፍረው ስርዓት አለ። ያንን ስርዓት እንግዲህ ትልቁ ችግር ደግሞ የታክስ አሰባሳቢዎች እና በተለይ ደግሞ የመንግስትም ትልቅ ችግር አሁን እኚህ ሰውዬ የጠየቁትን ጥያቄ በግልጽ አለማስቀመጡ ነው። ይሄ ደግሞ በእኔ አስተያየት ትልቅ ችግር ይመስለኛል። የታክስ ኃላፊዎች ስራቸውን በግልጽ ለህዝቡ ማሳወቅ እና ህዝቡን ማስተማር መቻል አለባቸው። እዛ በኩል በከፍተኛ ደረጃ ይመስለኛል ስራቸውን የተወጡ አይመስለኝም።
አመሰግናለሁ። ተከታይ ጥያቄ አለ። አቶ ጌታቸው ግርማ የላኩልን በዚሁ በታክሱ ጉዳይ ላትኩር ብዬ ነው ወደ ሙስናው ሳንሄድ። አሁን እርሶ ከተናገሩት ጋር ተያያዥ ሆነ ሶስት ጥያቄ ነው የላኩልን፣ ግን ሶስተኛውን ነው የምወስደው። ከቱሉ ቦሎ ነው የላኩት። በኔ እምነት የኢትዮጵያ መንግስት በሁሉም ዘርፍ በቂ መረጃ ወይንም ዳታ ስለሌለው ሁሉንም ነገር በግምት ስለሚመድብና አነስተኛ ነጋዴዎች ላይ ግብር ጫን አድርጎ ስለሚነግራቸው ብዙ የሚዘርፉ ትልልቅ ነጋዴዎች አሉ። ይህን ለማስተካከል ምን መደረግ አለበት ይላሉ? መንግስትስ ሁሉ ጊዜ በሁሉም ዘርፍ በውሸትና በተጋነነ ወይንም በተዛባ መረጃ ላይ ተመስርቶ የሚወስዳቸው ውሳኔዎች ሀገርና ህዝብን ዋጋ እያስከፈለ አይደለም ወይ ይላሉ አቶ ጌታቸው ግርማ ከቱሉ ቦሎ።
እንግዲህ በትክክል ያስቀመጡት ይመስለኛል። በእርግጥ አሁን አተማመኑ ብዙዎቹ ንግድ ላይ የተሳተፉትን በተለይ ደግሞ በአነስተኛና በመካከለኛ ስራ ላይ የሚተዳደሩትን ጥያቄውን ላለመቀበልና እንዳውም ከጥያቄው ካለመቀበል ባሻገር ከዚህ በፊት ያልተደረጉ አይነት እርምጃዎች ለመውሰድ ሲዘጋጁ ወይም ደግሞ ተዘጋጅተው እርምጃውን የሚወሰዱ አሉ። ምንድን ነው የሚያሳየው? ከፍተኛ ችግር እንዳለ ነው እዛ ቦታ ላይ። በእርግጥ እነዚህ ትልልቅ ድርጅቶች የሚባሉት በአንድ በኩል ረጋ ብለን ስንመለከት ትልቁ ታክስ ከፋዮች እነሱ ናቸው። በአብዛኛው የኢትዮጵያ ታክስ የሚሰበሰበው ከትልልቅ ድርጅቶች ነው። እንግዲህ ትልልቅ ድርጅቶች በአብዛኛው ከመንግስት ጋር የተያያዙ ለምሳሌ አንዱን ለመጥቀስ አየር መንገድ ልንለው እንችላለን፣ ወይም ንግድ ባንክ ልንል እንችላለን። እነዚህ ቅድም አልኩት ከፍተኛ ታክስ ከፋዮች ሲሆኑ ትንንሾቹ እና በመሀል ያሉት ደግሞ ታክስ ከፋዮች አንዳንዱ ከእጅ ወደ አፍም ያለበት ሁኔታ አለ። መረጃው እንግዲህ ሲሰበሰብ፣ በነገራችን ላይ መረጃ መሰብሰብ እንዲህ ቀላል አይደለም፣ ከባድ ነው፣ ብዙ ገንዘብም ይጠይቃል። ስለዚህ አይደንቀኝም በብዙ ደረጃ በመንግስት ያለ መረጃ ውሳኔ ቢወሰዱ። እነዚህ ውሳኔዎች ግን ብዙ ነገሮችን ያገናዘቡ መሆን መቻል አለባት። ችግሩ የሚመጣው እነዛን ውሳኔ የሚወስዱ ሰዎች የግንዛቤ ማነስ ሲኖር ነው። ስለዚህ ምን ይደረግ የተባለው ቅድም እንግዲህ ባይጠቅሱትም ለማለት የፈለጉት ምንድን ነው፣ የመረጃ አሰባሰቡና የመረጃ ትክክለኛነቱ የበለጠ ትኩረት ቢሰጠው አንድ ነገር ነው። ሁለተኛው ደግሞ ከታክስ ጋር የተያያዘው የታክስ አስከፋዩ መስሪያ ቤትና ታክስ ከፋዩ የመቀራረብና እንደዚሁም ደግሞ የመተማመን አካሄድ መፍጠር መቻል አለባቸው። በሁለቱም በኩል ችግር የለም ማለት አይደለም። በንግድ ህብረተሰብም በኩል ችግር አለ፣ በመንግስትም በኩል ችግር አለ። ግን ያንን ችግር ለማቀራረብ ሁለቱ የበለጠ ቀርበው መስራት መፈለግ መቻል አለባቸው። በእርግጥ ታክስ ካልተከፈለ ብዙ የልማት ስራዎች ሊቋረጡ ወይም ደግሞ በትክክሉ ላይሰሩ ይችላል። እሱም ደግሞ ህዝብም ራሱ አይፈልግም። ጥያቄው ይመስለኛል ባለፉት ሳምንታትና ወራያየ ናቸው ጥያቄዎች ታክስ ለመክፈል ላለመክፈል ሳይሆን የታክስ ትመናው ላይ ያተኮረ ነው። ስለዚህ በመሰረቱ ምንም ከታክስ ጋር ያለው ከአሰራሩ ጋር በተያያዘ ነው እንጂ ከመሰረተ ሀሳቡ ጋር ወይም ከፕሪንስፕሉ ጋር አይደለም መስራት ያለባቸው። ነገር ግን ብዙ ያልተሰሩ ነገሮች በተለይ በመንግስት በኩል ይኖራሉ። እነሱን ማስተካከል እንግዲህ መንግስት ቅድሚያ ይሰጠዋል ብዬ ነው ማምና። አሁን በተለይ በተደረገው እንቅስቃሴ ብዙም የተማረ ይመስለኛል ብዬ ነው የምገምተው።
አቶ ክቡር፣ ብዙ አድማጮች ግን እርስዎ አሁን ትላልቅ ኩባንያዎች ናቸው አብዛኛውን ታክስ ይከፍላሉ ከሚሉት የብዙ አድማጮቻችን ጥያቄ ግን የተለየ ነው። በኢሜይልም የመጡልን በርካታ ጥያቄዎች አሉ፣ በድምጽም የመጡልን ጥያቄዎች አሉ። እነሱ የሚያመለክቱት ምንድን ነው? እንግዲህ የመረጃ እጥረትም ሊኖር ይችላል በሀገር ውስጥና በብዙ አድማጮቻችን ትልልቆቹ ኩባንያዎች አይከፍሉም። እስቲ አንዱን ላሰማዎት።
ሰላም ለቪኦኤ የጥያቄው መልስ አዘጋጅ። ኢትዮጵያ ውስጥ በመቶ ቢሊዮን ብር ካፒታል ንግድ እያንቀሳቀሰ ነገር ግን ታክስ ለመንግስት የማይከፍል ግዙፍ ካምፓኒ አለ። እርሱም ኢፈርት ይባላል። ኢፈርትን በኃላፊነት የሚመሩት ሰዎች ደግሞ በሙስና የተጨማለቁ ሲሆኑ እነርሱን የሚጠይቅ የመንግስት ተቋም የለም። የእኔ ጥያቄ የጉልት ነጋዴ ታክስ እንድትከፍል ስትገደድና ከዚህ ግባ የማይባል ገንዘብ መዝብረዋል የተባሉ ግለሰቦች ለእስር ሲዳረጉ ኢፈርትና ኃላፊዎቹ ተጠያቂ የሚሆኑት መቼ ይሆን? አመሰግናለሁ። ዘኪዮስ ከዳላስ።
አቶ ክብርገና ይቅርታ ጠይቃለሁ የተጨማለቀ ለሚለው ላቶ ዘኪዮስ አገላለጽ። ትልልቅ ኩባንያዎች አይከፍሉ የጉልቷ ለፍቶ አዳሪ ሴት የምትገደደው ለምንድን ነው ይላሉ።
እንግዲህ ይሄ ጥያቄ ሁለት ነገርን ያካተተ ይመስለኛል። አንደኛው የሙስና ያካተተ ይመስለኛል። ከዛ በላይ ደግሞ አሁን ልክ እንዳስቀመጡት የታክስ አከፋፈሉ ከፍ ባለ ድርጅቱ ከፍ ባለ ቁጥር የሚከፍለው ታክስ ተመጣጣኝ አይደለም የሚለው ሁለቱም ትክክል አስተሳሰብ ያላቸው አነጋገሮች ናቸው። እንግዲህ ምንድን ነው በመሰረቱ ትልልቅ ድርጅቶች የሚከፍሉት የታክስ መደብ ወይም ደግሞ የታክስ መቶኛ አይ በቂ አይደለም፣ እሱን እናሳድግ፣ እሱን እናስተካክል እንዳለ ሆኖ እሱ ጥያቄ ትክክልም መጠየቅም ያለበት ነው። እንግዲህ አንድ እሱ ነው። ሁለተኛው ግን በሙስና ለምሳሌ ቅድም የተጠራው ድርጅት ኤፈርት የሚባለው በሙስና የዘፈቀ ነው የሚባለው ወይም ደግሞ የተጨዋለቀ ነው የሚባለው የኢትዮጵያ ምድሩ ስራውን ከጀመረ ጊዜ ጀምሮ የሚነገር ነው። ስለዚህ ለብዙ ሰዎች ይሄ ችግር አለ፣ ቢኖርም ባይኖርም አለ። በፈረንጆች አነጋገር ፐርሰፕሽን አለ። እንግዲህ ያንን የመመለስ ግዴታ የመንግስት ይመስለኛል። አረኛ አልተጨማለቅንም እኛ እዚህ ውስጥ የለንበትም ካለ ቅድም ልለው የፈለግኩትም የመንግስትም እንደነዚህ አይነት ጥያቄዎች ሲመጡ መመለስ አለመቻሉ ነው። መመለስም የማይችለው አሁን ሚሶዬ ለገለጹት አይነት ሁኔታ ይዳርጋል። አይ ኤፈርት የሚባለው እኮ እናንተ እንደምታስቡት አይደለም፣ ህዝቡ እንደሚያስበው አይደለም የሚል ምላሽ ከመንግስት እስከ ዛሬ ድረስ መጥቶ አላውቅም። እኔ እስከማውቀው ድረስ አላውቅም። እንግዲህ ምን ማለት ነው? የፈለጉትን ይበሉ፣ የሚጠይቀንም የለም፣ የምንመልስበትም ምክንያት የለም የሚለው እኔ የሚያስኬድ አይመስለኝም። ቅድም እንዳሉት አንድ ቦታ ላይ የጥያቄ መጠየቁ አይቀርም። ግን ለኢትዮጵያ ከሙስና ነፃ ለመሆን እንዲሆን እንፈልጋለን፣ እንጥራለን ለሚሉ እነዚህ ጥያቄዎች በግድ መመለስ ያለባቸው ጥያቄዎች ናቸው።
እሺ አቶ ክቡር፣ ሌላ ጠያቂ መስመር ላይ አሉ። ቁጥራችሁን ላኩልንና ቀጥታ ጠይቃላችሁ ባልነው መሰረት አቶ ደርበው እውነቱ ደውለንላቸው እነሆ ሊጠይቁት መስመር ላይ ናቸው። አቶ ደርበውት ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
እሺ አጠር አድርጎ ጥያቄውን ለአቶ ክቡር ያቅርቡ።
እሺ እኔ እሺ አጠራ አድርጌ ነው የምጠይቀው። እኔ ምሳሌ የምጠይቀው ጥያቄ ያው ግብር መክፈል እርግጥ ጥሩ ሆኖ ግን ፍትሃዊ አይደለም። አንድ ሰው ይከፍላል፣ ያቺ ደሃ ተናዛ ትከፍላለች፣ ሀብታሞች ግን እንዳይከፍሉ ሽፋን ይሰጣቸዋል። ምሳሌ መጥቀስ ይቻላል። አሁን እዚህ አሁን ባህር ዳር አንድ ሆቴል ጊዮን ሆቴል 20 ዓመት ሙሉ ሰርቶ የመንግስት ቤት ነው፣ 20 ዓመት ሙሉ ግብር አልከፈለም። ይህ ሰውዬ ለምን በሰዓቱ አልተጠየቀም? 20 ዓመት ሙሉ ግብር ሳይከፍል ነው የቀረ። በሰዓቱ አልተጠየቀም፣ ምክንያቱም ሀብታም ስለሆነ። ደሃ ሲሆን ብቻ ነው ግብር አነጣጥረው የሚጠይቁ እና ሀብታሙ ካልከፈለ ደሃው ብቻ ከፍሎ ሀገሪቷን እንዴት ነው ሊያቀናት የሚችለው? ይሄ ነው ጥያቄ። እና
አመሰግናለሁ። አቶ ደርበው መስመር ላይ ቆይተው ሊሰሙ ይችላሉ የአቶ ግብሩን መልስ። አቶ ክቡር እንግዲህ በተናጠል አቶ ክቡር ለእርሶ ከበድ ሊል ይችላል የየግለሰቡን ሁኔታ ለማወቅም ከባድ ስለሚሆንና ግን አጠቃላይ ሙያዊ ግምገማውን ነው የሚሰጡን።
እንግዲህ እሳቸው አሁን ያቀረቡት መረጃ በብዙ ቦታ የታየ ነው። እንዲያውም ይመስለኛል የህዝቡን ማነሳት ከዛ የመነጨ ነው። ተመኑ ትክክል አይደለም፣ ከመስመሩ ወጥቷል፣ የምሰራውን እና የማገኘውን አላገናዘብም፣ ስለዚህ ያ እስካልሆነ ድረስ የሚለው እርምጃ እንግዲህ ከንዴትም ከብስጭትም አንድ ቦታ በቃኝ ከሚልም የተነሳ ነው። ያ አለ። ግን ሙስናን በመሰረቱ ለማጥፋት አንደኛው አሁን ቅድም ያሉት ሌሎች ድርጅቶች አሉ። በዛው ቅድም እንዳልኩት አንደኛው ሙስና ታክስ ላለመክፈል የሚደረገው ወይም ደግሞ የታክስ ክፍያው እንዲቀነስ የሚደረግ ትልቁ የሙስና ክፍል ነው። እንግዲህ በሀገር ደረጃ መደረግ ያለበትም ብንወስድ አንደኛ ይሄ እንዲህ አይነት ችግር እያለባቸው እየታወቀ ዝም መባሉ ይሄ ነገር እንዲስፋፋ ያደረገው ነው የሚል አስተያየት አለኝ።
እንግዲህ ይሄ እንዳይስፋፋ ህጎችና ደንቦች በትክክል እንዲከበሩ መኖራቸው ብቻ ሳይሆን እንዲከበሩ ማስገደድና መቀጣትም ካለበት የሚቀጣበት ፍትሃዊ በሆነ መንገድ መንቀሳቀስ አለብን። እዚህ ላይ ትልቅ ድክመት አለ። አንድ እሱ ነው። ሁለተኛውን ስንወስድ አሰራሮች በተለይ ድርጅቶች፣ የመንግስት ድርጅቶችን በተለይ እዚህ ታክስ ጉዳይ ላይ የሚሰሩትም ሊሆኑ ይችላሉ፣ ወይም ደግሞ ከታክስ ጋር በተገናኘ አካባቢ የሚሰሩ ድርጅቶች ሊኖሩ ይችላሉ። እነዚህ ድርጅቶች እንደገና መታየትና መስተካከል አለባቸው። አሰራራቸው ደካማ ነው። ሊያገለግሉ የተቋቋሙበትን ህዝብ ለማገልገል የተቀመጡ አይመስሉም። በማስፈራራት የሚሰሩት፣ ህዝብን በማንቋሸሽ ነው የሚሰሩት። እነዚህ በሙሉ መታ ያለባቸው ነገሮች ናቸው። አብዮት እኮ በመጨረሻም የደርግም አብዮት እኮ ይህንን ለማጥፋት ነው መጀመሪያ የተጀመረ። የመጀመሪያ የኢትዮጵያ አብዮት መንግስትና ህዝብን ለማቀራረብ በመፈለግ ነው ያ ሁሉ ነገር የተደረገው። መሬት ላራሹ ሲባል ይሄ ከአንድ ሰው ፍላጎት ለእኔ ሳይሆን ለሌላው ከሚለው አይነት ጋር የተነሳ አብዮት ነው እና ያንን አብዮት እንደገና መመርመርም ያስፈልጋል። ስለዚህ ድርጅቶች፣ የመንግስት ድርጅቶች እንደገና ራሳቸውን መመርመር ብቻ ሳይሆን እንደገና መስተካከል መቻል አለባቸው። ሌላው የፈረንጆች ትራንስፓረንሲ ይሉታል ወይም ደግሞ መረጃ የማግኘት ይባላል። ያ መረጃ የማግኘት በአሁኑ ኢትዮጵያ ስናየው እንዲቀላል አይደለም። በብዙ ቦታ ጋዜጠኞች የፈለጉትን መረጃ ለማቅረብ ሁለት ሶስቴ ወደኋላ ወደ ጎን አይተው ይሄ ነገር ያሳስረኛል ላያሳስረኝም ነው አይደለም በሚል ሁኔታ ብዙ ለህዝብ ያልታዩ ያልተገለጹ ችግሮች፣ ጥፋቶች አሉ። ይሄ መለወጥ መቻል አለበት። በመጨረሻ ደግሞ ልክ እሳቸው አሁን ያሉት ደግሞ ህዝብ መበረታታት አለበት። እንደነዚህ አይነት ችግሮችን ማቅረብ ለአንድ ድርጅትን በለው ወይም ደግሞ ለአንድ የመንግስት አካልን በለው ሲያቀርብ እንዲህ አይነት ችግር መመርመር እና ያንን ችግር የእውነት ትክክለኛ ጥፋት እየተደረገ መሆኑን ማየት የመንግስት ዋና ተቀዳሚ ኃላፊነት መሆን መቻል አለበት። እነዚህ አሁን የዘረዘርኳቸው ሁኔታዎች የሚደረጉ ከሆነ ለማጥፋት እንኳን ባይቻል ለመቀነስ የማይቻልበት ምክንያት የለም። ሌሎች ሀገሮች የሄዱበትም አቅጣጫ ዛሬ ከሙስና ነጻ ነን የሚሉትም ሀገሮች አካሄድ ስንመለከት እነዚህም ስራ ላይ ስለዋሉ ነው።
ለጥያቄው መልስ ዝግጅታችን አላበቃም። ክብራትና ክብራን፣ ነገ ቅዳሜ ሁለተኛውና የመጨረሻው ክፍል ይቀርባል። እንድትከታተሉ እንጋብዛለን።
ትዝታ በላቸውንና እንግዳዋን አቶ ክቡር ገናን እናመሰግናለን። ዝግጅታችን ይቀጥላል። አድማጮች እንዲሁም ተሳታፊዎችን ይቅርታ፣ አፍሪካ በጋዜጦች ይቀርባል። አዘጋጅና አቅራቢ አዳነች ፍሳዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ ኢኮኖሚ እድገት ችግር ሊገጥመው እንደሚችል ተዘገበ። ፒተር ፋም የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ክፍል ረዳት ሚኒስትር ሊሆኑ እንደሚችሉ ተገለጸ። አንድ ኤርትራዊ ስደተኛ በሕገ ወጥ ሰው አሸጋጋሪነት የታሰረው በስተት ነው ተባለ፣ አሳሪዎቹ ግን እሱ ነው ይላሉ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው።
አፍሪካ ኒውስ ድረገጽ በዘገበው መሠረት ሙዲስ የተባለው ዓለም አቀፍ የብድር ገምጋሚ ቡድን በኢትዮጵያ ኢኮኖሚ ላይ አዎንታዊ አመለካከት እንዳለው ገልጾ ሦስት አበይት አደጋ ላይ ሊጥሉት የሚችሉ ነገሮች እንዳሉ ግን ጠቁመዋል። የክሬዲት ማለት የብድር መርማሪ ቡድን በቅርቡ ባወጣው ዘገባ ሦስት አደጋዎች የሚላቸውን አስፍሯል። ለፖለቲካዊ አደጋና ለአየር ንብረት ለውጥ አዙሪት ያለው ተጋላጭነት እንዲሁም የእህል ዘር ዋጋ መዋዠቅ ነው ይላል። ገቨርንመንት ኦፍ ኢትዮጵያ ቢ1 ስቴብል አኑዋል ክሬዲት አናሊሲስ የሚለው የኢትዮጵያን ኢኮኖሚ እድገት የገመገመው ዘገባ ባለፈው ማክሰኞ እንደወጣ አፍሪካ ኒውስ ድረገጽ ጠቅሷል። የኢትዮጵያ ኢኮኖሚ ካለፈው 10 ዓመት ወዲህ በከፍተኛ ፍጥነት አድጓል። በሚቀጥሉት ዓመታትም በ8 ወይም ከዛ በላይ ሊያድግ ይችላል። ይህም የአገሪቱን የፋይናንስ ይዞታን ያጠናክራል ሲሉ ዘገባውን በተባባሪነት ያወጡት ምክትል ፕሬዚደንት ኦርሊየን ማሊ መግለጻቸውን አፍሪካ ኒውስ ድረገጽ ጠቅሷል። ይሁንና ሙዲ ኢትዮጵያ ባላት ዝቅተኛ የዕዳ ሸክም ምክንያት የፋይናንስ ጥንካሬ እንዳላት ገልጸዋል። ተፈላጊ የዕዳ አወቃቀርና ጥሩ የወለድ አከፋፈል ዘዴ አላት ሲሉ ማሞገሳቸውን አፍሪካ ኒውስ ድረገጽ ላይ ወጣው ዘገባ ጠቅሷል።
አፍሪካን አርጊመንትስ የተባለው ስለ አፍሪካ ጉዳይ ጽሑፎች፣ ጥናቶችና ትንታኔ የሚያቀርበው የፓን አፍሪካን መድረክ መጽሔት ደግሞ ፒተር ፋም ከአትላንቲክ ካውንስል፣ በውጭ ጉዳይ ሚኒስቴር የአፍሪካ ክፍል ረዳት ሚኒስትር ሲሪል ሳርቶር ደግሞ ከሲአይኤ ማለት ከማዕከላዊ ስለላ አገልግሎት በዋይት ሀውስ ብሔራዊ ጸጥታ የአፍሪካን ጉዳይ እንዲመሩ ሊሰየሙ እንደሚችሉ በመጥቀስ ተንትኗል። በአትላንቲክ ካውንስል የአፍሪካ ማዕከል ስራ አስኪያጅ ፒተር ፋም ከሪፑብሊካውያን ጋር ቅርብ ግንኙነት ያላቸው ሊቅ ነበሩ። ፋም ስለ አፍሪካ ብዙ ጽሑፎችን ያቀረቡ ሲሆኑ ቢል ክሊንተን፣ ጆርጅ ደብሊው ቡሽ እና ባራክ ኦባማ በአፍሪካ ላይ የነበራቸውን ፖሊሲ አጥብቀው ይቃወማሉ። ቅድሚያ ማግኘት ያለበት የኢኮኖሚ እድገት ነው ይላሉ። በእርግጥ ከቅርብ ጊዜያት ወዲህ ጸጥታንና መልካም አስተዳደርንም ያካተቱ ሲሆን የዩናይትድ ስቴትስ ኩባንያዎች በአፍሪካ የንግድ ዕድል ተጠቃሚ እንዲሆኑ ጥሪ አድርገዋል። ፕሬዚደንት ዶናልድ ትራምፕ በአፍሪካ ላይ ያላቸው ፖሊሲ ምን እንደሆነ በተጨባጭ ባይታወቅም ቅድሚያ ከሚሰጧቸው መካከል የነዳጅ ዘይት ተደራሽነት ማግኘት በመሆኑ ኢኳቶሪያል ጊኒ፣ አንጎላና ናይጄሪያ ጠቃሚ ሀገሮች አድርገው ሊያዩ ይችላሉ ይላል አፍሪካን አርጊመንትስ ላይ የወጣው ጽሑፍ።
አፍሪካን አርጊመንትስ አያይዞም ዩናይትድ ስቴትስ አፍሪካ ውስጥ ግዙፍ እቅዶች እንዳሏትና በአፍሪካ ሀገሮች ብሔራዊ ኢኮኖሚን ወይም መንግስታትን የማጎላበትም ሆነ የማዳከም አቅም እንዳላት፣ የዩናይትድ ስቴትስ አፍሪካ ኮማንድ ማለት የአፍሪካ እዝ በአገሪቱ ሰፈሮች እንዳሉት በተለይም እስላማዊ ጽንፈኛ ቡድኖች በሚንቀሳቀሱበት ሳህል ክልል ወታደሮችን እንደሚያሰለጥን አፍሪካን አርጊመንትስ ላይ የወጣው ጽሑፍ ጠቅሷል። ሌላው ወሳኝ መርሃ ግብር አፍሪካ እዝ ውስጥ በጆርጅ ደብሊው ቡሽ የተጀመረው በባራክ ኦባማ አስተዳደር ወቅት የቀጠለው ዩናይትድ ስቴትስ እንደ አውሮፓን አቆጣጠር ከ2003 ዓ.ም አንስቶ በቢሊዮን ዶላሮች የሚቆጠር ገንዘብ ያወጣችበት የኤድስ መድኃኒት መርሃ ግብር ነው። መርሃ ግብሩ በአሁኑ ወቅት በዓለም ዙሪያ ለሚገኙ 11.5 ሚሊዮን ለሚሆኑ አንታይ ሬትሮቫይራል የተባለውን የኤድስ መድኃኒትን በማቅረብ ይረዳል። የዋይት ሀውስ ቤተ መንግሥት ይህን ገንዘብ ለመቀነስ የሞከረ ቢሆንም መንግሥቱ በቅርቡ የኤድስ በሽታን ለመከላከል የሚመደበውን ገንዘብ በመጪው ዓመት ላለመቀነስ ተስማምቷል። ዩናይትድ ስቴትስ አፍሪካን የጥሬ አላባ ምንጭና የንግድ አጋርም አድርጋ ታያለች። በ2000 ዓ ም ከ17 ዓመታት በፊት ማለት ነው የተፈረመው አጓ ማለት የአፍሪካ እድገትና ዕድል ውል የንግድ ማዕቀፍ ያቀርባል። ለአፍሪካ አገሮችም የንግድ ተመራጭነት ዕድል ይሰጣል ይላል አፍሪካ አርጊመንትስ ላይ የወጣው ጽሑፍ። አያይዘውም ጽሑፉ ፒተር ፋም አፍሪካ የራሷን ዕድል በራሷ እንድትወስን እንደሚፈልጉ ገልጿል። ይሁንና የአፍሪካ አገሮች ከዩናይትድ ስቴትስ ጋር በሚኖራቸው ግንኙነት በጋራ ጥቅም ላይ መመስረትን ያካተተ እንደሆነ ግልጽ አይደለም ይላል አፍሪካን አርጊመንትስ የተባለው መጽሔት ድረገጽ።
በጋርዲያን ድረገጽ ላይ የወጣ ጽሑፍ በበኩሉ ሰዎችን ህገወጥ በሆነ መንገድ በማሸጋገር ተግባር በከፍተኛ ደረጃ ከሚፈለግ መድኃኒህ ደጎ መርዕድ ከተባለ ሰው ጋር ኒውዮርከር የተባለው መጽሔት ለሶስት ሰዓታት ያህል በስልክ በተደረገ ቃለ መጠይቅ መግለጹን ጠቅሷል። ኒውዮርከር መጽሔት በዘገበው መሰረት የኢጣሊያ አቃቢያን ህግ ሱዳን ድረስ ሄደው አንድ በጉዳዩ የሌለበት ስደተኛን ተፈላጊ ነው ብለው ሲያስሩ ዋናው ተፈላጊው ሰው በተባበሩት የአረብ ኤሚሬቶች ታስሮ ነበረ ይላል የጋርዲያን ጋዜጣ ዘገባ። ፓሌርሞ ያሉ አቃቢያን ህግ ባለፈው ዓመት ሰኔ ወር ላይ መድኃኒህ ደጎ መርዕድን ይዘው ወደ ኢጣሊያ እንደወሰዱት ሲገልጹ ትልቁ የዓመቱ እስራት ብለውት ነበረ። ተጠርጣሪው ወደ ኢጣሊያ የተወሰደው በብሪታንያ የውጭ ጉዳይ ሚኒስቴርና በብሪታንያ ብሔራዊ የወንጀል አገልግሎት እርዳታ ነው።
ይሁንና የታሰረው ሰው መድኃኔ ተስፋ ማርያም በሬ የተባለ የ29 ዓመት ዕድሜ ኤርትራዊ ስደተኛ እንደሆነ ጓደኞቹ ወዲያውኑ ከገለጹ በኋላ ጥያቄዎች መነሳት ጀመሩ ይላል ጋርዲያን ድረገጽ ላይ የወጣው ጽሑፍ። ኤርትራዊው ስደተኛ የታሰረው በስህተት ነው ሲሉ ቤተሰቦቹ ቢመሰክሩም አሁንም እንደታሰረ ነው። ኒውዮርከር መጽሔት እንደሚለው መድኃነ ይህደጎ መርዕድ ራሱ በሱ ስም የታሰረ ሰው ጣሊያን እንደተወሰደ የሰማው በተባበሩት የአረብ ኢሚሬቶች እስር ቤት ሆኖ ነው። መርዕድ በተባበረው አረብ ኢሚሬቶች እስር ቤት የነበረው እስካለፈው ዓመት ነሐሴ ወር ላይ ሲሆን አንድ ተባባሪው ሰው ሌላ የውሸት ፓስፖርት ካሳያቸው በኋላ ነው የተፈታው። ከዚያም ወደ ትውልድ አገሩ እንዲመለስ ተደርጓል ይላል የጋርዲያን ጋዜጣ ድረገጽ። መድኃነ ተስፋ ማርያም አሁንም በስር ይገኛል። በተፈላጊነት የተመዘገበውም መድኃነ ይህደጎ መርዕድ በሚል በሕገ ወጥ መንገድ ሰዎችን በማዘዋወር ወንጀል ነው ሲል ጋርዲያን ጋዜጣ ላይ የወጣ ጽሑፍ አውስቷል።
አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ ነው። አድማጮች፣ የመጨረሻው የአርብ ምሽት ዝግጅታችን ላይ ደርሰናል። ቴድ አለማየሁ ከካሊፎርኒያ ለዩናይትድ ስቴትስ የተወካዮች ምክር ቤት አባልነት ይወዳደራሉ።
ቴድ አለማየሁ ማናቸው? በካሊፎርኒያ የ37ኛ ምርጫ ወረዳ ስለሆኑት ስለ ቴድ አለማየሁ እዚያው ካሊፎርኒያ የሚገኘው ዘጋቢያችንን ዳንኤል አርጋውን መስመር ላይ ይዤዋለሁ። ጤና ይስጥልኝ፣ እንደምናመሸ ዳንኤል።
ጤና ይስጥልኝ ሰለሞን፣ እንደምናመሸ።
እግዚአብሔር ይመስገን ደህና ነኝ። ዳንኤል ማናቸው? መቼ ነው ይህንን ውሳኔ ያሳለፉት? ንገረን እስቲ።
አመሰግናለሁ ሰለሞን። የዩኤስ ዶክተርስ ፎር አፍሪካ የተሰኘው ግብረሰናይ ድርጅት ዳይሬክተር እና የ2018 የአሜሪካ ምክር ቤት እጩ ተወዳዳሪ አቶ ቴድ አለማየሁ በዚህ በምዕራብ ካሊፎርኒያ ሎስ አንጀለስ ከተማ ይፋ የሆነ የምረጡ እንቅስቃሴ ዘመቻ በትላንትናው ዕለት በድምቀት ጀምሯል።
ትናንትና ማለት በካሊፎርኒያ ሰዓት አቆጣጠር ማለት ነው፣
7 PM ነው።
በዋሽንግተን ዲሲ አቆጣጠር ከምሽቱ 4 ሰዓት፣ በአዲስ አበባ አቆጣጠር ደግሞ ዛሬ ማለዳ 11 ሰዓት ላይ ነው ማለት ነው።
እንደዛም ሆኖ ነው።
እሺ።
በዚህ ይፋዊ የቅስቀሳ መርሃ ግብር ላይ ከተለያዩ ተቋማት የተውጣጡ የህግ ባለሙያዎች፣ መምህራን፣ የሲቪል ተቋማት እንዲሁም እዚህ በሎስ አንጀለስ ከተማ የሚኖሩ በርካታ ኢትዮጵያውያን በመገኘት ለምክር ቤቱ እጩ ተወዳዳሪ ለአቶ ቴድ አለማየሁ ያላቸውን አጋርነት አሳይተዋል። ገና በ15 ዓመቱ ወደዚህ ወደ ዩናይትድ ስቴትስ እንደመጣ የሚናገረው አቶ ቴድ አለማየሁ ለዚህ ለዩኤስ ኮንግረስ ምክር ቤት ለህዝብ ተወካዮች ምክር ቤት ለመወዳደር እንደው ያነሳሳበትን ምክንያት እና ቢመረጥ ለማህበረሰቡ ሊያደርግ ያሰባቸውን አጠቃላይ የስራ መርሃ ግብሩን በይፋ አስረድተዋል። ለአብነትም ሲገልጽ በዚህ በመዲናችን በሎስ አንጀለስ ዲስትሪክት 37 ወክሎ እንደሚወዳደርና ከዚህ ቀደም ፖለቲከኞች ላለፉት 40 ዓመታት ህዝቡ የጣለባቸውን አደራ ሳይወጡ የህዝቡን አደራ ወደ ጎን በመተው ህዝቡን በጤና፣ በኢኮኖሚ፣ በመሳሰሉት፣ በትምህርት ወዘተርፈ ሲቸገር መቆየቱን አስታውሶ እርሱ ግን ይህንን ውድድር ካሸነፈ የህዝቡን አደራ በታማኝነትና በትጋት እንደሚወጣ አብራርተዋል። በተለይም በዚህ በአሜሪካን ካለመኖሪያ ፍቃድ ኑሯቸውን በእንግልት ለሚገፉ አፍሪካውያን ስደተኞች የመኖሪያ ፍቃድ፣ የምግብ፣ መጠለያ፣ ትምህርት መሰረታዊ ጥቅሞችን ሊያገኙ የሚችሉባቸውን ዘዴዎችን በመጠቆም አሁን በዚህ በምድር አሜሪካ የስደተኞች የመኖሪያ ወረቀት ፍቃድ ችግር አይኑን አፍጥጦ ባለበት ሁኔታ ግን እርሱ ከተመረጠው በእነዚህ ጉዳዮች ዙሪያ ከፕሬዚዳንት ዶናልድ ትራምፕ ጋር ቁጭ ብሎ ለመነጋገር ያለውን ቁርጠኝነት በይፋ ነው ያስረዳው።
በተለይ በዚህ ጊዜ ፕሬዚደንት ዶናልድ ትራምፕ በኢሚግሬሽን በፍልሰት ጉዳዮች ላይ ትንሽ ከረር ያለ አቋም ያላቸው ይመስላሉ። እርሳቸውንም የተወካዮች ምክር ቤቱ አሁን ስራ ላይ ያለው በስፋት እየደገፋቸው ያለ ይመስላል በዛ አቋማቸው እና ምናልባት ከባድ ጊዜ ሳይሆን አይቀርም የሚጠብቃቸው ቴድ አለማየሁን።
ያው እሱም እንዲያውም አስረግጦ ያለፈው ምንድን ነው፣ በተለይም ከፕሬዚዳንት ዶናልድ ትራምፕ ጋር በዚህ ጉዳይ ላይ እሳቸውን ሀሳባቸውን እንዲቀይሩ ጠንክሮ የሚናገር ፖለቲከኛ ለመኖሩ ጉዳዩን ዝም ብለን የቤት ተመልካች ሆነን መልከታችን በጣም ያሳዝናል የሚልም ነጥብ አንስቶ ነበረ። ሰለሞን፣ በዚህ ይፋዊ የቅስቀሳ ዘመቻ መርሃ ግብር ላይ እንደው በርካታ ተናጋሪዎች ነበሩ። በጥቅሉ ቴድ አለማየሁ ከዚህ ቀደም በሰራቸው ሰብአዊ እርዳታ አገልግሎቶች ላይ የዳበረ ልምድ ከመኖሩ አንጻር ለዚሁ ምክር ቤት ቢመረጥ እንደ አመርኪ ውጤት ሊያመጣ የሚችል ብርቱ ጠንካራ ሰው መሆኑንም ከተለያዩ ተናጋሪዎች አንደበት ሲደመጥ አምሽቷል። እኔም ደግሞ ከ2018 የአሜሪካ የተወካዮች ምክር ቤት እጩ ተወዳዳሪ ከአቶ ቴድ አለማየሁ ጋር ስለነበረው ዝግጅትና ይዘት ላፍታ ቆይታ አድርጌ ነበረ።
በብዙ ሺህ ከሚቆጠር ኢሚግራንት አለ። ለኢሚግራንቱ ብቻ ይህንን ቶፒክ ብናወራ ኢትዮጵያዊ አሜሪካኖች በዚህ ሎስ አንጀለስ አካባቢ ከ30 ሺህ በላይ የሚሆን ህዝብ ይኖራል ይባላል። የሶማሌውን፣ የሴኔጋሉን፣ የካሜሩን፣ የናይጄሪያውን፣ የጋና የተለያየውን የአፍሪካ ኮሚኒቲ ኢሚግራንት እንኳን ብታየው በብዙ ሺህ የሚቆጠር ህዝብ እዚህ ይኖራል። እንግዲህ ያ ህዝብ አንድ ትልቅ ጭንቀትም ያለው ይመስለኛል።
ጭንቀቱ ምንድን ነው? ሙሉን ዘገባና የእጩ እንደራሴ ቴድ አለማየሁን ተጨማሪ ቃላት ከነገ በስቲያ እሁድ ዝግጅታችን ይዘን እንመለሳለን።
ክብራትና ክብራን አድማጮች ለዛሬ አርብ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ።
ፕሮዲውሰሩ ንጉሡ ታምሬ ነበር። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና ሌሎችን ባልደረቦቻችን ስም የምንሰናበታችሁ ሶሎሞን አባትና
ቆንጂት ታየነን አብራችሁን ስላመሻችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ጤና ይስጥልኝ። ደህና እምሹ። Thank you.